Gambino.
ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ሄኖክ ሰማእግዜር ነኝ። ጋቢና ቪኦኤ አስገባችሁ። የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ተጀምሯል። ከመስታወት አራጋው ጋር ለ30 ደቂቃዎች አብረናችሁ እንዘልቃለን።
ሰላም እንደምን አመሻችሁ። ዛሬ የዓለም የስደተኞች ቀን ነው።
Sub-Saharan African migrants number about 25 million people around the world. That means they live in a country in which they were not born in. And the majority of Sub-Saharan African migrants
በዓለም ውስጥ 25 ሚሊዮን ስደተኞች ከሳሐራ በስተግርጌ ከሚገኙ የአፍሪካ ሀገሮች የመጡ ናቸው።
አብዛኛዎቹ ወጣቶች የሆኑ ኢትዮጵያውያንና ኤርትራውያን ስደተኞችና ፍልሰተኞችም በእያሉበት የሚገጥሟቸውን ፈተናዎች ዛሬ በጋቢና እናስደምጣለን።
ወንነት በዛን ከባድ ነው። አሁን ማነኝ የለቀስኩ ራሴን ያማመኝ የታኛ ነው።
ባለቤቴ ኢትዮጵያዊና አንድ ልጅም አለኝ። እንደማንኛውም ኢትዮጵያዊ የኖርኩ ነው ያለው። የኢትዮጵያ ሕዝብ ደግሞ አጥራፍ ቀር ምንም ነገር ተሰንተኛ አይተነስ ደተኛስነት።
በዚህ ባሳለፍነው ሳምንት ደግሞ ግጭት በተፈጠረባቸውና በሰውና በንብረት ላይ ጉዳት በደረሰባቸው 3 የደቡብ ክልል ከተሞች የሚገኙ የወረዳና የዞን አመራሮች ከሐላፊነታቸው ወስነው ራሳቸው ስልጣናቸውን በፈቃዳቸው እንዲለቁ የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ ጠይቀዋል።
በአካባቢ ላይ አመራር ሲሰጥ የነበሩ ዞንም ሆነ የወረዳ አመራሮች ሐላፊነት ወስደው ስልጣናቸውን እንዲለቁ ነው ጠቅላይ ሚኒስትሩ ጥያቄ ያቀረቡት።
የጠቅላይ ሚኒስትር ጽፈት ቤት ኃላፊ አቶ ፍጹም አረጋ የሰጡትን ማብራሪያን የሰማችሁት። በሌላ ዜና መስሪያ ቤታቸው ከፖለቲካ ወገንተኝነት ነጻ ሆኖ እንደሚሰራ አዲሱ የኢትዮጵያ የደህንነት ኃላፊ ተናግረዋል።
እዚህ የሚሰራ ሰራተኛ አመራር ከምንም አይነት የፖለቲካ ፓርቲ መውጣት አለበት።
ሁሉንም ከዝግጅታችን ታገኛላችሁ። ጋቢና ቪኦኤ የአዲሱ ትውልድ ድምጽ፣ አብራችሁን ካድማስ ተሻገሩ። ዜና እናስቀድም።
የኤርትራ ፕሬዝዳንት ኢሳያስ አፈወርቂ የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ የአልጀርሱን የሰላም ስምምነት ተግባራዊ ለማድረግ በቅርቡ ስለገቡት ቃል የሚነጋገሩ ልዑካን ወደ ኢትዮጵያ እንደሚልኩ አስታወቁ። ፕሬዝዳንት ኢሳያስ ይህን ያስታወቁት ዛሬ ረቡዕ አስመራ ውስጥ በተካሄደው አመታዊ የሰማዕታት መታሰቢያ ቀን በዓል ላይ ባሰሙት ንግግር ነው። ወደ ኢትዮጵያ የሚልኳቸው ልዑካን በሁለቱ ሀገሮች መካከል በቀጣይነት ስለሚወሰዱ እርምጃዎች እቅድ ይነድፋሉ ሲሉ ፕሬዝዳንት ኢሳያስ አክለዋል። የጠቅላይ ሚኒስትር አብይ አህመድ ጽፈት ቤት ቃል አቀባይ አቶ ፍጹም አረጋ በትዊተር ባወጡት መግለጫ ጠቅላይ ሚኒስትር አብይ የኤርትራን መልእክተኞች ለመቀበል ዝግጁ መሆናቸውን ገልጸዋል። የኢትዮጵያ መንግስት የኤርትራን ልዑካን ቡድን ተቀብሎ ለማስተናገድ ዝግጁ መሆኑን አስታውቋል። የውጭ ጉዳይ ሚኒስትር ቃል አቀባይ አቶ መለስ ዓለም ማምሻውን ለአሜሪካ ድምጽ የተናገሩት አለ፣ ወደ ኋላ ላይ ዘንላችሁ እንቀርባለን። የደቡብ ሱዳን ፕሬዝዳንት ሳልቫ ኪር እና የአማጽያኑ መሪ ሪያክ ማቻር የፈረሰውን የሰላም ስምምነት ያንሰራራል ተብሎ ተስፋ የተጣለበትን ስብሰባ ለማካሄድ አዲስ አበባ ገብተዋል። ኪር እና ማቻር እንደ አውሮፓውያን አቆጣጠር ከሐምሌ 2016 ወዲህ በግንባር ሲገናኙ የመጀመሪያ ጊዜ ነው የሚሆነው። የዩናይትድ ስቴትስ ለሚጠራበት ስም ብቁ ያልሆነ ካለችው ከተባበሩት መንግስታት ድርጅት የሰብአዊ መብቶች ምክር ቤት አባልነት በይፋ ወጥቻለሁ ስትል አስታወቀች። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ማይክ ፖምፔዮ እና በተባበሩት መንግስታት ዩናይትድ ስቴትስ አምባሳደር ኒኪ ሄሊ ትላንት ሰኞ በውጭ ጉዳይ ሚኒስትር ለጋዜጠኞች በሰጡት ቃል አምባሳደር ኒኪ ሄሊ የሰብአዊ መብት ምክር ቤቱ ለረጅም ጊዜ የሰብአዊ መብት ረጋጮችን የሚጠብቅና የአድላዊ ፖለቲካ የተጠራቀመበት ሆኖ ቆይተዋል ብለዋል። ምክር ቤቱ በእስራኤል ላይ ስር የሰደደ አድላዊነት ይዞ ቆይቷል ሲሉም አምባሳደር ሄሊ ወንጅለዋል። የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ በሀገሪቱ ደቡባዊ ድንበር በህገወጥ መንገድ የሚገቡ ፍልሰተኞች ቤተሰቦቻቸው በሚለያየው ፖሊሲያቸው በተያያዘና መገናኛ ብዙሃንና ዲሞክራቶች ላይ ነቀፋ ማውረዳቸውን ቀጥለዋል። ዋና ዋናዎቹ የዜና ማሰራጫዎች ለህገወጥ ኢሚግሬሽን ሲዘግቡ ስለ ሀገራችን ጸጥታ ምንም አይናገሩም ሲሉም ወንጅለዋል። የዩናይትድ ስቴትስ የኢሚግሬሽን ህጎች በዓለም ዙሪያ ከማናቸውም ደካማና የማይረባ ነው ያሉት ፕሬዝዳንቱ ዲሞክራቶችም ቢሆኑ ያለ መቀየር ምንም ጥረት እያደረጉ አይደለም ሲሉ ከሰዋል። ለዛሬ አንዝልናችሁ አጠር ያሉ ዜናዎች እነዚህ ነበሩ። ወደ ቀሪ የካቢና ዝግጅቶቻችን ልምራችሁ።
የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ይቀጥላል። ሄኖክ ሰማግዜርና
እኔም መስታወት አራጋው አብረን ከአድማስ እንሻገር እንላችኋለን።
ጋቢና ቪኦኤ Let's cross boundaries together.
ወደ መጀመሪያው ዘገባችን ነው የምናልፈው። በዛሬው ዕለት የዓለም የስደተኞች ቀን እየተከበረ ነው። ከዚህ በፊት ታይቶ በማይታወቅ መልኩ በዓለም ዙሪያ 68.5 ሚሊዮን ሰዎች ከቤት ንብረታቸው ለመፈናቀል ተገደዋል። ከዚህ ከፍተኛ ቁጥር አፍሪካውያን ወደ ግማሽ የሚሆነውን ቁጥር ይይዛሉ። በሺዎች የሚቆጠሩ ኢትዮጵያውያንን ጨምሮ በርካታ አፍሪካውያን ወደ መካከለኛው ምስራቅ አውሮፓ የተሰደዱ ሲሆን የሚበዙት አፍሪካውያን ስደተኞች ወደ ጎረቤት ሀገር እየተፈናቀሉ ናቸው።
አዎ፣ በዚህ በዓለም ዙሪያ ከዚህ በፊት በታሪክ ታይቶ የማይታወቅ 68.5 የስደተኞችና ፍልሰተኞች መፈናቀልን አስመልክቶ የመንግስታቱ ድርጅት ሁኔታዎችን ለማሻሻልና ሰዎችን ለመታደግ የሚያስችል የህዝብ ፊርማ እያሰባሰቡ ይገኛሉ። ሃሽታጉ with refugees ፔቲሽን ዘመቻ በመባል ነው የሚታወቀው።
ክሪስቶፈር ቧ የተባበሩት መንግስታት የስደተኞች ድርጅት UNHCR ቃል አቀባይ ናቸው።
There's a person forcibly displaced now every 2 seconds. These are people that are fleeing not by choice but because they have.
በአሁኑ ወቅት በየሁለት ሰከንዱ አንድ ሰው ይሰደዳል። በርካታ ሰዎች ሁኔታዎች አስገድደዋቸው ምርጫ አጥተውና በህይወት ለመቆየት ሲሉ መሰደድ ግድ ሆኖባቸው ነው ቀያቸውን ጥለው የሚተሙት።
ፊሊፕ ኮነር በፒው የጥናት ተቋም የስደተኞችን እንቅስቃሴ አጥኚ ናቸው። በዓለም በእጅጉ ያደገ ያለው የስደተኞች ቁጥር ምንጩ በግጭትና መብት ማጣት የሚጠቀሱ የአፍሪካ ሀገሮች ናቸው። በዚህም መሰረት ኮንጎ፣ ኢትዮጵያ፣ ኤርትራ፣ ናይጄሪያ እና ደቡብ ሱዳን ይጠቀሳሉ።
Sub-Saharan African migrants number about 25 million people around the world. That means they live in a country.
በዓለም ውስጥ 25 ሚሊዮን ስደተኞች ከሳሐራ በስተግርጌ ከሚገኙ የአፍሪካ ሀገሮች የመጡ ናቸው። ከተወለዱበት ሀገር ውጪ የሚኖሩ ሰዎችን ማለታችን ነው። ከነዚህ ሰዎች መካከል የሚበዙት ተሰደው የሚኖሩት በጎረቤት የአፍሪካ ሀገሮች ነው። ብዙዎቹ ወደ ጎረቤት ሀገር የሚፈናቀሉ ሲሆን የተቀሩት ደግሞ አንድ ወይ ሁለት ሀገር ድንበሮችን ቢያቋርጡ ነው። በጣም አነስተኛ ቁጥር ያላቸው ደግሞ ወደ አውሮፓ ሀገሮች፣ የአውሮፓ ህብረት፣ ኖርዌይ፣ ስዊዘርላንድ እና ወደ ዩናይትድ ስቴትስም በስደት ይመጣሉ ይኖራሉ። በአውሮፓና በዩናይትድ ስቴትስ የሚኖሩ ቁጥር ደግሞ ከጊዜ ወደ ጊዜ እየጨመረ መሄዱን አስተውለናል።
የተባበሩት መንግስታት ድርጅት በሚያዝያ ወር ባወጣው አሃዝ በኢትዮጵያ ከደቡብ ሱዳን ወደ ግማሽ ሚሊየን የሚጠጉ ሩብ ሚሊየን ሶማሊያውያን፣ 168,000 ኤርትራውያን፣ ሱዳናውያንና የመኔዎች በስደት እንደሚኖሩ አስታውቋል። ከኤርትራ ተሰዶ በኢትዮጵያ የሚኖረው አሸናፊ ተክላይ የስደት ኑሮውን እንዲህ ይገልጻል።
አስመራ ዩኒቨርሲቲ የመጀመሪያ ዲግሪ ጨርሻለሁ። ሁለተኛ ዲግሪ አዲስ አበባ ዩኒቨርሲቲ ነው እድል ያገኘው። በጥሩ ውጤት ጨርሻለሁ ማለት እችላለሁ። ስደተኛ ሆኖ ተፈንቶኛ አያውቅም። ኦልሞስት ኢትዮጵያ ውስጥ ስፔሻል ማለት ሱዳንም አንድ አመት ቆይቻለሁ። ቶታሊ ዲፈረንት ነው እንትኑ። ኢትዮጵያ ውስጥ ሆነ ስደተኛ መሆን የሚያውቀውም ከመንግስት ጋር የሚያገናኙ ነገሮች ስለትመሆነ ባለቤትም ኢትዮጵያዊ ነች፣ አንድ ልጅም አለኝ። እንደ ማንኛው ኢትዮጵያዊ እየኖርኩ ነው ያለው። የኢትዮጵያ ሕዝብ ደግሞ አጠቃላይ ፍቅር ምንም ነገር ተሰምቶኛ ያቅም ስደተኛ ስሜት።
በዩናይትድ ስቴትስ የስደተኞችና ፍልሰተኛ ኮሚሽን የሚባል ድርጅት ወክለው ሁኔታውን የሚያስረዱት አቶ እስክንድር ነጋሽ ስደተኞች ለዘመናት የቆዩባቸውን የመጠለያ ጣቢያዎችና የመንግስታቱን ምላሽ ይገልጻሉ።
The governments are actually fearing refugees.
መንግስታት ስደተኞችን ይፈራሉ። ወደ ምስራቅ ሱዳን ለምሳሌ ብታቀኑ ኤርትራውያን ስደተኞች ከ1968 ዓመተ ምህረት ጀምሮ በስደት ይኖራሉ። በኬንያ ደግሞ ሶማሊያውያን ስደተኞች በዓለም ትልቅ ከሚባሉት የስደተኞች መጠለያ ጣቢያዎች አንዱ በሆነው በዳዳብ ከ1991 ዓመተ ምህረት ጀምሮ በመኖር ይገኛሉ።
ዓመተ ምህረቶቹ እንደ አውሮፓውያኑ ዘመን የተቆጠሩ ናቸው። አሁን ደግሞ ወደ ኢትዮጵያውያን ስደትና ፍልሰት እናምራ። ወደ መካከለኛው ምስራቅ የተሻለ ኑሮና ስራ እንዲሁም ጥቃትን የሚሰደዱ ኢትዮጵያውያን በበርካታ መቶ ሺዎች ይቆጠራሉ። ኢትዮጵያውያን በቀጥታ በመጓዝና ህይወታቸውን ለአደጋ ጥለው የኤደን ባህረ ሰላጤን በየመን በኩል ያቋርጣሉ። ባሳለፍነው ሳምንት የየመኗ ሁዴዳ የወደብ ከተማ በጦርነት ስትታመስ የዓለም አቀፍ የረድኤት ሰራተኞች ስፍራውን ጥለው በወጡባት የወደብ ከተማ በርካታ ኢትዮጵያውያን ለችግር ተጋልጠዋል። ለስምንት ወራት የቆየችው ወጣት ኢትዮጵያዊት ደስታ ሁኔታውን እንዴት አስረዳለች?
ረብሽ
አሁን የት ነው ያለሽው?
እኔ ሁዴዳ ነኝ።
ሁዴዳ ነው ያለሽው?
አይዎ። ጦርነቱ በጣም ከባድ ነው። አሁንም እኔ እየለቀስኩ ራሴን እያመመኝ እየተኛ ነው። ደበደቡ። ግድግዳ በጣም ተሰባበረ፣ ቤት ሁሉም በቃ።
ስለዚህ አሁን እንዴት ነው የምትወጡት ታዲያ ከዛ ጦርነት ውስጥ?
እንወጣለን ከዛ ለዛ።
ሞላ ሲሳይ በሳውዲ አረቢያ የሚኖር ኢትዮጵያዊ ነው። የሳውዲ መንግስት ባለፈው አንድ አመት ጊዜ ውስጥ ከዛም በፊት ባሉት ኢትዮጵያውያን ስደተኞችን በተለይ ህጋዊ የመኖሪያና የስራ ፈቃድ የሌላቸውን አስገድደው ወደ ሀገር ሲመልሱ ታይቷል።
አንዱ ላንዱ ሲተናው ላንዱ ሲጠመው ነው በቃ ምንም ምቾት አታገኝም፣ ደስተኛም አይደለሽ። እሱ ሀገር የታወቀ ነው። የሰው ወንድምሽን ሲገሉት እህትሽን ሲገሏት እያየሽ ነው በመንገድ የምትመጪው። ራሱ ያ ነገር ያጠባሳ ከህሊናሽ አይጠፋም፣ ይከብዳል። አንዳንዶች ስኬታማ በሆኑ ቁጥር በቃ የነዛን በመመልከት አብዛኛው ሰው ደግሞ ግን እየተጎዳ ነው እና ሳውዲ በጣም ከበድ ብሎ አሁን ደግሞ መንገዱ በጣም ተበላሽቷል። በዛ ላይ ምንም አይነት ስራ የለም። አሁን ትንሽ ከበድ ይላል።
የኢትዮጵያውያን በቤሩት ሊባኖስ ይኖራሉ። የሚበዙት በቤት ውስጥ አገልግሎት የስራ መብቶቻቸው ሳይከበሩ ለጥቃት ተጋልጠው ነው። ሰላም ተስፋዬ ወጣት ፈላሽ ሰራተኛ ናት።
ከቀን እስከ ቀን ያው አደጋው እየጨመረ እንጂ ምንም አይነት ለውጥ እየተካሄደ አይደለም። እኛም በቅርብ ሆነን እያየነው ነው። እኛም የአቅማችንን እየሰራ ነው። ከቀን እስከ ቀን የምናያቸው ችግርና መከራ፣ ሞት፣ ስቃይ፣ ተደፍሮ ተደብድቦ መንገድ ላይ መጣልን ብቻ ነው። ከዚህ ውጪ እንግዲህ ምንም ልል የምለው ነገር የለም።
ወደ አውሮፓ የሚሰደዱ ኢትዮጵያውያንና ሌሎችም የአፍሪካ አገር ዜጎችን ኤርትራን ጨምሮ በእጅጉ የበዙ ናቸው። በሊቢያ በባርነት ከመሸጥ አንስቶ በህገ ወጥ አዘዋዋሪዎች ጥቃት ሲደርስባቸውና በበረሃ ሲንከራተቱ ህይወታቸውን ሲያጡ ቆይተዋል። አባ ሙሴ ዘራይ በጣሊያን መሰረቱን ያደረገው ኢትዮጵያውያንና ኤርትራውያን ስደተኞችን የሚረዳ አጀንሲያ ሀበሻ የተባለውን ድርጅት ይመራሉ።
በዚህ ሰዓት ከ68 ሚሊዮን በላይ ሬፊጂስ አሉ በዓለም። የሰው መብት መጠበቅ እየቀነሰ ቤታችን ንዝጋ፣ ድምራችን ንዝጋ። አሁን የምናየው ያለው በአውሮፓም በዛ በአሜሪካም እዚህ አውሮፓም በባህር ተሻግረው ለሚመጡ ድንበራችን፣ ባህር ወደባችን ዝግ ነው እየተባለ ወደ ኋላ የመመለስ ሁኔታ ነው የሚመራ ያለው። ይሄ በጣም አስጊ ሁኔታ ነው።
አሁንም ስደተኞች እየገቡ ነው ያሉት?
አዎ እየገቡ ነው። ብዛቱ እንኳን ቀንሰዋል፣ እንደ ድሮ አይደለም። በስምንት ቀን ውስጥ ከ2300 በላይ ገብተዋል።
ኢትዮጵያውያንና ኤርትራውያን ናቸው ወይስ የሌሎች ሀገር ዜጎች አሉ?
አሉ ከኤርትራውያን ኢትዮጵያም አሉ፣ ግን በብዛት ከሌላ አፍሪካን ሀገሮች ናቸው። በተለይ ዌስት አፍሪካ፣ የተቀረው ሱዳናውያን አሉ፣ በተለይ ደቡብ ሱዳን፣ ከዛ ቀጥሎ ኤርትራና ኢትዮጵያ አሉ፣ ሶማልም አሉ። ብዛታቸው ግን በብዛት ከዌስት አፍሪካ ነው።
በዓለም ዙሪያ ስደትና ፍልሰትን የሚያስከትሉት አብይ ምክንያቶች የወጣቶች ስራ አጥነት፣ ግጭቶች፣ አፈናና ጥቃት እንዲሁም የተፈጥሮ አደጋዎች እንደሆኑ ጥናቶች ያስረዳሉ።
የኤርትራው ፕሬዝዳንት ኢሳያስ አፈወርቂ የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ያልጀርሱን የሰላም ስምምነት ተግባራዊ ለማድረግ በቅርቡ ስለገቡት ቃል የሚነጋገሩ ልዑካን ወደ ኢትዮጵያ እንደሚልኩ አስታውቀዋል። ዝርዝሩ ዘገባው ከአስመራ ደርሶናል።
ዛሬ በአስመራ በተደረገው የኤርትራ የሰማዕታት የዝክር ስነ ስርዓት ፕሬዝዳንት ኢሳያስ አፈወርቂ ባሰሙት ንግግር የ2018 ዓመት ካለፉት ዓመታት በተለየ ሽግግር የሚታይበት ዓመት እንደሆነ ከተቀሱ በኋላ የኤርትራ ሕዝብ ብቻ ሳይሆን የኢትዮጵያ ሕዝብም ከግማሽ ዘመን በላይ ለውጭው ዓለም አጀንዳዎች እንዲያገለግሉ በተመረጡ ፖሊሲዎች የሁለት የትውልድ እድሎችን እንደከሰረ አስረድተዋል። ፕሬዝዳንቱ በመቀጠል በጠቅላላ በዚህ ቀጠና በተለይ ደግሞ በኢትዮጵያ በቅርብ ጊዜ እየታዩ ያሉ ለውጦች ልዩ አተኩሮን የሚጠይቁ እድገቶች ወይም መስፋፋቶች እንደሆኑ በመጥቀስ የ27 ዓመታት የጊዜ መርዘምና ኪሳራ እጅግ ከባድ በመሆኑ ጉዳቱ ለኢትዮጵያ ህዝብ ከመቋቋመው በላይ እየሆነ በመምጣቱ ውጤቱ በአሁን ሰዓት ኢትዮጵያን ወደ ሽግግር መድረክ እየወሰዳት እንደሆነ ተናግረዋል።
ታሃሲያ ለዚህ ኢትዮጵያ ቢኖ መጥዋር ስለፈደግን
እዚህ የ27 አመታት ጊዜ መርዘምና ኪሳራ እጅግ ከባድ ነው። ጉዳቱ ደግሞ ለኢትዮጵያ ህዝብ ከመቋቋመው በላይ በመሄዱ ህዝቡ ቁጣው ገንፍሎበት ይበቃል በማለቱ የወያኔ ቧልት አብቁቶ ጨዋታው አልቋል ተብሎ ኢትዮጵያ በሽግግር መድረክ ላይ ትገኛለች።
ኢትዮጵያ አብኡዋን ምስግጋር ወይ መድረክ ምስግጋር
የኤርትራና የኢትዮጵያ ህዝቦች የመስማማት ፍላጎት አዲስ ነገር ወይ ፍላጎት አይደለም ያሉት ፕሬዝዳንት ኢሳያስ በቅርብ ጊዜ እየታየ ያለው አውንታዊ ምልክት የህዝብ ምርጫ እንደሆነ በመግለጽ ለሁለቱም ህዝቦችና ሀገሮች መሞላላትን ለመፍጠር ከሁለት ትውልዶች በላይ የደከምንበትና የተሰዋንበት አላማ በመሆኑ የኤርትራ መንግስት ወደ አዲስ አበባ የልዑካን ቡድን እንደሚልክ አስታውቀዋል። ከሁለት ትውልዶች በላይ የደከምንበትና የተሰዋንበት አላማ በመሆኑና በንቁነት ዝምድና የምንፈጥርበት ስለሆነ ከህዝባዊ ግንኙነትና የዜና ቅብብሎች ውጪ ያለውን ሁኔታ በቀጥታና በጥልቀት እንድናያቸውና የመጪውን የሥራ ዕቅድ እንድንደፍ አንድ የልዑክ ቡድን ወደ አዲስ አበባ እንልካለን።
ቀጣሉት ተሳትፎንቲ ትነድፍን ልዑክ ለአዲስ አበባ እንበግሳለን።
ፕሬዝዳንት ኢሳያስ የኤርትራ መንግስት ከአሜሪካ መንግስት ጋር ስላለው ግንኙነት አስመልክተው ሲናገሩ ይህ አሁን አንድ አመት ከስድስት ወር ያስቆጠረው የትራምፕ አስተዳደር በሶስት ተከታታይ የአሜሪካ አስተዳደሮች የታየው የፋይናንስ ኪሳራ የለውጥ ውጤት እንደሆነና ኪሳራው ያሳየውን ፖሊሲ ለመለወጥ እያሳዩ ባሉት ፍላጎት ከዘለፋ ባለፈም ተቃውሞ እየገጠማቸው እንደሆነ ከገለጹ በኋላ የኤርትራ መንግስት በቀየሰው የዝምድና ፖሊሲ ከአሜሪካ መንግስት ጋር በጋራ እየሰሩ እንደሆነ አስረድተዋል። ባለፈው ወር ግንቦት 28 2010 በስልጣን ላይ ባለው የኢትዮጵያ የገዥ ፓርቲ የሥራ አስፈጻሚ ኮሚቴ የኢትዮጵያ መንግስት የአልጀርሱ ስምምነትና የድንበር ኮሚሽኑ የሰጠውን ብይን ያላንዳች ቅድመ ሁኔታ እንደሚቀበለውና ለተግባራዊነቱ እየሰራ እንደሆነ መግለጹ የሚታወቅ ሲሆን ዛሬ ፕሬዝዳንት ኢሳያስ አንድ የልዑካን ቡድን ወደ አዲስ አበባ እንደሚልኩ ማሳወቃቸው የኤርትራ መንግስት የሰጠው የመጀመሪያ አውንታው ምላሽ ሲሆን ሁለቱ አገሮች በጠረጴዛ ዙሪያ ተቀምጠው ችግሮቻቸውን እንዲፈቱ የሚያስችል ጥሩ ጅማሬና ተስፋ ሰጭ ተግባራዊነት የተላበሰ እርምጃ እንደሚሆን ይጠበቃል። ብርሃኔ በርሄ ለአሜሪካ ድምጽ ከአስመራ።
በዚህ ጉዳይ ላይ እስኪ አስተያየቶቻችሁን ፌስቡክ አት ቪኦኤ አማርኛ ላይ አድርሱን፣ ለአየር እናበቃለን። ከዚያም በተጨማሪ በድረገጻችን ተጨማሪ ዘገባዎችን ከኢትዮጵያ መንግስትም ከኤርትራ መንግስትም ይዘን እንቀርባለን። ስለምትከታተሉ እናመሰግናለን። ባሳለፍነው ሳምንት ታዲያ ግጭት በተፈጠረባቸውና በሰውና ንብረት ላይ ጉዳት በደረሰባቸው ሶስት የደቡብ ክልል ከተሞች የሚገኙ የወረዳና የዞን አመራሮች ኃላፊነት ወስደው ስልጣናቸውን በፈቃዳቸው ሊለቁ እንደሚገባ ጠቅላይ ሚኒስትር አብይ አህመድ ተናግረዋል። ጽዮን ግርማ የጠቅላይ ሚኒስትሩን ጽህፈት ቤት ኃላፊ አቶ ፍጹም አረጋን አነጋግራ ተከታዩን ዘገባ ልካለች።
የጠቅላይ ሚኒስትር ጽህፈት ቤት ኃላፊ አቶ ፍጹም አረጋ ማምሻውን ለአሜሪካ ድምጽ እንደተናገሩት ጠቅላይ ሚኒስትር አብይ አህመድ ዛሬ በወላይታ ሶዶ ከተለያዩ የህብረተሰብ ክፍሎች ጋር ባደረጉት ውይይት በሶስቱ ከተሞች የዞኑም ሆነ የወረዳው ኃላፊዎች ለደረሰው ጉዳት ኃላፊነት ወስደው ከስልጣናቸው እንዲለቁ ጠይቀዋል ብለዋል።
ግጭቶቹ የተከሰቱባቸው አካባቢዎች በዋናነት ሲዳማ፣ አዋሳ አካባቢ፣ ወላይታ ሶዶ እንዲሁም ወልቂጤ ጓጌና ቀቤና አካባቢ ግጭቱን በማባባስም ይሁን እንዲሁም ኃላፊነት ወስዶ ባለመስተካከል በአካባቢው ላይ አመራር ሲሰጥ የነበሩ ዞንም ሆነ የወረዳ አመራሮች ኃላፊነት ወስደው ከስልጣናቸው እንዲለቁ ነው ህገው ጠቅላይ ሚኒስትሩ ጥያቄ ያቀረቡት። እንዲሁም የክልሉ መንግስት ስርዓቱን ተከትሎ ገምግሞ በፈቃዳቸው ይህንን እርምጃ በማያስኩት ላይ ተገቢን እርምጃ እንዲወስዱም ጭምር ነው እና ህብረተሰቡን ይህን በቅርቡ እንዲከታተል በተለይ ደግሞ ጉዳት የደረሰባቸውን ማቋቋም ጉዳት የደረሰብኝ የሚባለው ኢንፍራስትራክቸር እንዲክስ እና ወደ ቀድሞ ኑሯቸው እንዲመለስ ነው።
በዩኒስኮ የተመዘገበውና የሲዳማ ማህበረሰብ የፊቼ ጨምበላላ ዘመን መለወጫ በዓል ዋዜማ በሐዋሳ ከተማ ባለፈው ማክሰኞ ሲከበርና ሰኞ ዕለት ደግሞ በወልቂጤ ከተማ በኳስ ጨዋታ ቡድን ደጋፊዎች መካከል በተነሳ ጸብ መነሻነት በተፈጠረ ግጭት ከፍተኛ ጉዳት መድረሱ ይታወሳል። በዚህም በሐዋሳ፣ በወላይታ ሶዶና በወልቂጤ የ15 ሰዎች ህይወት ማለፉ፣ ወደ 100 የሚጠጉ ሰዎች መቁሰላቸው፣ ንብረት መውደሙ መውደሙና ነዋሪዎች መፈናቀላቸው የሚታወስ ሲሆን ግጭቱን ተከትሎ የአሜሪካ ድምጽ በወቅቱ ያነጋገራቸው ነዋሪዎች ግጭቶቹ በከተማዎቹ በሚነገርና በሚሰራጨው የተጋነኑ የቁጥር መረጃዎች ተባብሰው እንደነበር፣ በእነዚህ መረጃዎችም የኔ ብሔር እዛ እየተጠቃ እኔ ለምን ዝም ላለው በሚል ተነሳሽነት ለከፍተኛ ጸብና ጥፋት እንዲጋብዙ ማድረጉን ነዋሪዎቹን ጠቅሰን መዘገባችን ይታወሳል። ጉዳቶቹ በደረሱበት አካባቢዎች ሁኔታውን የሚያብርድ የጸጥታ ኃይል እንዳልነበር የአይን እማኝ ነኝ ያሉ ነዋሪዎችን ጠቅሰን መዘገባችንም አይዘነጋም። ወደ ደቡብ ተጉዘው ባደረጉት በዚህ ውይይት ላይም
ምንም ፖለቲካ ብትነግዱ ሲደመር ትርፉ ዜሮ የሚሆንበት ጊዜ ሩቅ ስለማይሆን ፖለቲካ እየነገዳችሁ ሺህ ዓመት እንደማይኖር አውቃችሁ እንድትሰበሰቡ ነው መክራችሁ
ሲሉ ምክረ ሐሳባቸውን ለግሰዋል። እየተከታተላችሁ የምትገኙት ጋቢና ቪኦኤ ነው። ወደሚቀጥለው ዘገባችን እናልፋው። መስሪያ ቤታቸው ከፖለቲካ ወገንተኝነት ነጻ ሆኖ እንደሚሰራ አዲሱ የኢትዮጵያ የደህንነት ኃላፊ ተናገሩ። እስካሁን ከታየው አሰራር አንጻር ያልተለመደ የሚባለው የደህንነት ኃላፊ በቴሌቪዥን የመቅረብ ሁኔታ በብሔራዊ መረጃና ደህንነት አገልግሎት አዲስ ዳይሬክተር ጄኔራል አደም አህመድ የተቀየረ ይመስላል። እስክንድር ፍሬው ከአዲስ አበባ ተከታዩን ዘገባ ልኳል።
የኢትዮጵያ የደህንነት ኃላፊ የመጀመሪያ አስተያየታቸውን ለሀገር ውስጥ የመገናኛ ብዙሃን የሰጡት እሳቸውን ጨምሮ አዳዲስ የተቋሙ ኃላፊዎች ከነባሮቹ ጋር በተዋወቁበት ስነ ስርዓት ላይ ነው። በሙሉ ስሙ የብሔራዊ መረጃና ደህንነት አገልግሎት የሚባለው የዚህ ተቋም አዲሱ ዋና ዳይሬክተር ጄኔራል አደም መሐመድ የተቋሙ ሰራተኞች ከፖለቲካው ወገንተኝነት ነጻ ሆነው እንዲሰሩ እንደሚደረግ ነው የተናገሩት።
እዚህ የሚሰራ ሰራተኛ አመራር ከምንም አይነት የፖለቲካ ፓርቲ መውጣት አለበት። አስተሳሰብ ነጻ መሆን እንደ ማንኛውም ኢትዮጵያዊ የግሉ አስተሳሰብ ሊኖር ይችላል። በምንም ተአምር ቢሆን የፖለቲካ አባል ፓርቲ ሆነ ግን ሁለት ስራ ልትሰራ ትችል ሰው የአስተሳሰብ ለውጥም ሽፍት ማምጣት የሚያስፈልገናል ማለት ነው። የሙያ ብቃቱም ከፍተኛ ደረጃ ስራ የሚጠይቀውን መላመስ ያስፈልጋል። ሁሉንም እኩል ለማገልገል የኢንቴግሪቲ ጉዳይ ያስፈልጋል። ህዝባዊ የሆኑ አስተሳሰቦች፣ አመለካከቶች፣ እነዚህ ነገሮች ሁሉ በስፋት የምንወያይባቸው እየተሰሩ የሚመጡ ጥንካሬዎችን አቅበን ጉድለቶችን ደግሞ ፈጥረን ህዝቡ በሚጠብቀው ደረጃ ህዝባችን በሚጠብቀን ደረጃ ይህ ተቋም መሆን በሚገባው ደረጃ ወደ ስራ ውስጥ ቶሎ ፈጥረን ለመግባትም ነው እየሰራን ያለ ነው ማለት ነው።
ትናንት የተዘጋጀው የትውውቅ መድረክ አንዱ ዓላማም የአሰራር ግልጽነትን መፍጠር መሆኑን ዋና ዳይሬክተሩ አብራርተዋል።
ተቋማችን ህገ መንግስቱና ህገ መንግስታዊ ስርዓቱን ከማገልገልና ከመጠበቅ አኳያ የተጣለበትን ተልእኮ ሊወጣ ብቃት ያለው ተቋም ሆኖ እንዲቀጥል ይፈልጋል። ከዚህ አንጻር ደግሞ ሪፎርም እንዲደረግ ክሊር የሆነ አቅጣጫ ተሰጥቶ ወደ ስራ የገባበት ሁኔታ ስላለ ስለዚህ በብቃት ስራውን ለመወጣትም ከዚህ ጋር ተያይዞ የተቀመጡ ዳይሬክሽኖችን በስፋት ከአባላቶች ጋር ለመወያየት ነው እዚህ የተገኘ ነው ማለት ነው።
ጠቅላይ ሚኒስትር ዶክተር አብይ አህመድ ሰሞኑን ለፓርላማ አባላት በሰጡት ማብራሪያ የመንግስት አሰራሮች ሁሉ ለህዝብ ግልጽ መሆን እንዳለባቸው መናገራቸው ይታወሳል። የሀገሪቱ የደህንነትም ሆነ የመከላከያ ተቋማት እስካሁን ከፖለቲካ ነጻ እንዳልነበሩም ጠቅላይ ሚኒስትሩ በዚሁ ማብራሪያ ጠቁመው ነበር።
ህገ መንግስቱ የደህንነት ተቋማት መከላከያውን ጨምሮ ከፓርቲ ገለልተኛ ሆነው ህግና ሀገር የሚጠብቁ መሆን አለባቸው ብሎ ያስገድዳል። እንደዛ ነው ወይ ያፈጠርነው ያደራጀነው? እንደዛ ካላደራጀነው ይህ ህገ መንግስታዊ በሆነ መንገድ ተቋም ፈጥረናል ማለት ነው። በዚያ አንገ የተፈጠረም ተቋም ችግር ሊፈጥር ይችላል ማለት ነው። ህገ መንግስቱ በፍርድ ቤት የታሰረ ሰው ግረፉ፣ ጨለማ ቤት አስቀምጡ ይላል አይልም? መግረፍ፣ ጨለማ ቤት ማስቀመጥ፣ አካል ማጉደል የኛ የአሸባሪነት ተግባር ነው።
ይህ ህገ መንግስታዊ በሆነ መንገድ የተፈጠረ ተቋም ደግሞ ችግር ሊፈጥር ይችላል ነበር ያሉት ጠቅላይ ሚኒስትር ዶክተር አብይ አህመድ። በቅርቡ በሰጡት ውሳኔ አዳዲስ የደህንነትና የመከላከያ ኃላፊዎችን መሾማቸው ይታወሳል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
እስክንድርን ለዘገባው እናመሰግናለን። በመግቢያችን ያቀረብንላችሁ ዘገባ በተለይ የኤርትራ ፕሬዝዳንት ኢሳያስ አፈወርቂ የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ የአልጀርሱን የሰላም ስምምነት ተግባራዊ ለማድረግ በቅርቡ ስለገቡት ቃል የሚነጋገሩ ልዑካን ወደ ኢትዮጵያ እንደሚልኩ ማስታወቃቸው ይታወሳል። ፕሬዝዳንት ኢሳያስ ይህንን ያስታወቁት ዛሬ ረቡዕ አስመራ ውስጥ በተካሄደ ዓመታዊ የሰማዕታት መታሰቢያ ቀን በዓል ላይ ባሰሙት ንግግር ነው። ማምሻውን የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ ለዚህ ምላሽ ሰጥቷል።
ለኢትዮጵያ ህዝብ ለኤርትራ ህዝብ ትልቅ ምስራች ነው። እንነጋገር፣ እንቀራረብ፣ እንመካከር፣ በፍቅር ችግራችን እንፍታ፣ በጋራ የበለጸገች ቀጠና ፈጥረን እንኑር የሚለውን ጥሪን በድጋሚ ለሁሉም ጉዳይ መለከታቸው አካላት ማቅረብ ፈልጋለሁ። የኢትዮጵያና የኤርትራ ህዝቦች መጻኢ ጊዜ ፍቅር፣ ሰላም፣ በጋራ መስራትና በጋራ ማደግ እንደሆነም የሚስማኝን ላካፍላችሁ ፈልጋለሁ።
ከዚሁ ጋር በተያዘ የኢትዮጵያ መንግስት የኤርትራን ልዑካን ቡድን ተቀብሎ ለማስተናገድ ዝግጁ መሆኑን የውጭ ጉዳይ ሚኒስቴር ቃል አቀባይ አቶ መለስ አለም ማምሻውን ለአሜሪካ ድምጽ ተናግረዋል።
እንግዲህ እንደምታውቁት የኢትዮጵያ መንግስት ከኤርትራ ጋር ያለው ድንበር ችግር በሰላም ለመፍታት የአልጀርሱን ስምምነትና የድንበር ኮሚሽኑን ውሳኔ ያለምንም ቅድመ ሁኔታ ተግባራዊ ለማድረግ ዝግጁነቱን መግለጹ ይታወሳል እና በኤርትራን በኩል ይህን ሀሳብ ልንደግፍ ጥሪ አቅርበን ነበር። ይህን ተከትሎ በዛሬው ዕለት የኤርትራው መሪ ፕሬዚዳንት ኢሳያስ አፈወርቂ ለህዝባቸው አድርገውት በነበረው ንግግር ላይ የድንበር ችግሩን ለመፍታት ወደ አዲስ አበባ ልዑካን ቡድን ለመላክ ለመነጋገር ዝግጁነታቸውን ገልጸዋል። ይሄ በጎ እርምጃ ተደርጎ ሊወሰድ የሚችል ነው። በሀገራችን በኩል ከኤርትራ ጋር ለሚደረገው ንግግር ዝግጁ መሆኗን አረጋግጣለች። ክቡር ጠቅላይ ሚኒስትሩም ዛሬ ይህንኑ አዎንታዊ እርምጃ በበጎነት እንደሚያዩት እና ለዚህ ውሳኔ መደሰታቸውን ገልጿል። እንግዲህ በእኛ እምነት የሁለቱ ሀገሮች ግንኙነት ከድንበር በላይ ነው። ወደ አዲስ ምዕራፍ ለማሸጋገር ያለንን ቁርጠኝነት በድጋሚ እናረጋግጣለን። ይሄ እንደ አዎንታዊ ጉዳይ ተደርጎ ሊወሰድ ይችላል። የኤርትራ ልዑካን ቡድን በታላቅ አክብሮት ተቀብለን ለማስተናገድ ዝግጁ እንደሆነን መግለጽ እንችላለን።
የኢትዮጵያ የውጭ ጉዳይ ሚኒስትር ቃል አቀባይ አቶ መለስ አለም የተናገሩት ነው። ቢያንስ የሰባ ሺህ ሰዎች ህይወት ከጠፋበት የሁለቱ ሀገሮች ግጭት የድንበር ግጭት መካከል በጦርነት ወይም ሰላም በሌለበት ሁለቱ ሀገራት በውጥረት በድንበሮቻቸው አካባቢ ሰራዊት አሰማርተው ቆይተዋል። በዛሬ ንግግራቸው የሁለቱም ሀገሮች ህዝቦች የጋራ ትግል እና ጉዳት ታሪክ የሚጋሩ ናቸው ሲሉ ፕሬዚዳንት ኢሳያስ አፈወርቂ በመካከላቸው በባላንጣነት ለመቆየቱ ምክንያት ጠቅሰው የተሳሳቱ ዓለም አቀፍ ፖሊሲዎችና የኢትዮጵያን የፖለቲካና የጸጥታ ዘርፎች ለበርካታ ዓመታት ተቆጣጥሮ የኖረው የህወሓት ህዝባዊ ወያኔ ሓርነት ግንባር ጥቅስ መርዛማና ያመረቀዘ አድራጎት ውጤት ነው ብለዋል የኤርትራው መሪ።
እንግዲህ የዛሬው የጋቢና ዝግጅታችን በዚሁ ተጠናቋል።
አዎ፣ በፌስቡክ አት ቪኦኤ አማሪክ ላይ አስተያየቶቻችሁን ላኩልን። በትዊተርም እንደዚሁ ሃሽታግ ጋቢና ቪኦኤን በመጠቀም አስተያየቶቻችሁን ላኩልን።
ስናስተናግዳችሁ ያመሸነው እኔ መስታወት አራጋውና
ሄኖክ ሰማእግዜር ነን። ዝግጅታችን በቴክኒክ የመራልን ሞክቢል ያበሮ ነው። ጉዟችሁ የሰመረ ይሁን እያልን እንሰናበታለን። በዚህ ሙዚቃ
መልካም በዚህ ሙዚቃ መልካም ምሽት። And
ebakishi.